ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ የኪነ ጥበብን እምቅ አቅም ያጤኑ ኢትዮጵያን ወጣቶች ሰፍኖ ለማየት የሚሹትን ማኅበረሰባዊ ንቃትና ምህዳር ለመፍጠር ጥረት ማድረግ ከጀመሩ ሰነባብተዋል። አንዳንዶቹም በጅምሮቻቸው የብዙሃንን ትኩረት ማግኘት ችለዋል። ተፈጥሯዊ ስጦታቸውን ያሳዩባቸው ሥራዎቻቸው ለሀገራዊና ዓለም አቀፋዊ ሽልማቶች እንዲሁም ዕውቅና ሲያገናኟቸውም ታይተዋል። ዛሬ ምሽት ከተወሰኑት ጋር ቆይታ እናደርጋለን። ኪነ ጥበብን ተጠቅመው አዎንታዊ ለውጥን ለማምጣት እየሰሩ ያሉ ወጣቶችን ፋይዳም እንዳስሳለን። ሀብታሙ ስዩም መሰናዶውን በመምራት ንጉሥ ታምሬ ደግሞ በማቀናበር አብረናችሁ እናመሻለን። ወደ ቀዳሚው መሰናዶ እንሻገር። ከቀዳሚው እንግዳችን ጋር እናስተዋውቃችሁ። ሳሙኤል ኃይሉ በቀለም በተንቆጠቆጡ ለተመልካች ውበትና ተስፋን በሚያላብሱ የስዕል ሥራዎቹ የሚታወቅ ባለሙያ ነው። በቅርቡ በጀርመን ሕዝብ ዓለም አቀፍ ትብብር ተቋም በተሰናዳውና መልካም አስተዳደር ለእናንተ ምን ማለት ነው በሚል በተዘጋጀ የስዕል ውድድር ላይ ሚዛን የተሰኘው ሥራው አሸናፊ ሆኗል። በተያያዥ ጉዳዮች ላይ ያደረግነው ቆይታ የተጀመረው የሥነ ጥበብ ሙያው ጉዞውን በአጭሩ በሚያጋራበት አፍታ ነው።
ተወልጄ ያደግኩት ወልቂጤ ከተማ ነው፣ ጉራጌ ዞን ውስጥ ነው እና እዛ ስማር የቀሰምኳቸው ብዙ ነገሮች አሉ። ከመምህሮቼ እንዲሁም ከአካባቢ ማህበረሰብ ብዙ የወሰድኩት ነገር አለ። እነዛ ነገሮች እያደጉ ነው ፋይናሊ ይሄ የስዕሉ ፍላጎት እያደር ሲመጣ ሞር ሃይ ስኩል ላይ የተወሰነ እድሉን አገኘሁኝ። ትምህርት ማዕከሎች አሉ አይደለም፣ ይሄ የስዕል ምናምን እንቅስቃሴ ክበባት አሉ። እሱን ሞር በኃላፊነት አቶ ፈለቀ ይባላል፣ አሁንም ስነ ጥበብ ውስጥ ነው ያሉ፣ ብዙ ስራዎች ይሰራል። እንደ መምህርም እንደ አጋዥም ሆኖ ያንን ኦልሬዲ የስዕል ማዕከሉን ኃላፊነት ሲሰጠኝ በደንብ ብዙ ኤነርጂ አግዘኝ። ይሄ ማሏሸው ነገር ነው ሁልጊዜም እና ከልጅነት ብዙ ምቀስማቸው ምናምን ወዳቸው ነገሮች እንዳሉ ሆኖ ግን የትምህርት ቤቱ ላይ ልክ ይሄኛው ሲሪየስሊ ኃላፊነት ሲሰጠኝ ኤግዚቢሽን እንድናሳይ ስዕሎችን ኦልሬዲ አክበባት ተጠናክሮ እንድንሰራ ሲያደርገን ለዛ ነገር ዴዲኬት ሆንኩኝ ብዬ ማሰብ እችላለሁ። ስኩል ውስጥ ሲገባ 11-12 ድረስ እስክደርስ ድረስ ከተማ ውስጥ ተወቅም በዚህ በስዕል ስራ በጽሁፍ እንዲሁም ሆቴሎች ዲኮር ማድረግ ብቻ ይሄ እንደ ማንኛውም ወጣት እነዛን ስራዎች ገና በልጅነት የመስራት ክህሎት ጎረኝ። ከዛ ተነስቶ ነው እንግዲህ ወደ ስነ ጥበብ ትምህርት ቤትም ጆይን አድርጌ ለዚህ የበቃሁት ማለት ነው።
በቅርቡ በነበረ አንድ ዓለም አቀፍ ተቋም ባሰናዳው የስዕል ውድድር ላይም ባላንስ የተሰኘው የስዕል ስራ አሸናፊ ሆኗል። ስለ ስዕሉ ሀሳብ ጥቂት ንገረን። ምን ላይ የሚያተኩር ነበረ? በዚህ ስዕል ስልትገልጸው ወይም ደምቀው እንዲታወቅ የፈለግከው ጉዳይ ምን ነበረ?
አዎ፣ ውድድሩን ያዘጋጀው ጂያዜድ ኢትዮጵያ ነበረ። የኢትዮጵያ ኦልሬዲ ብራንች ነው። ሀሳቡን ኦልሬዲ ታይትል ያቀረቡትም እንደ ውድድር መስፈርት ያቀረቡት እነሱ ታይትል ሰጥተው ነበር። ጉድ ገቨርናንስ ወይም መልካም አስተዳደር ለአንድ ሀገር ምንድን ነው የሚለውን ነገር ነበር እንደ ውድድር እንትን ያሉት ጽንሰ ሀሳብ እንትን ያለው። ሀገርን በመርከብ ነው ይመስልኳል መርከብ ነው ይመጣልኝ እና ያ የመርከብን ሀሳብ ለምን ወደ እንትና በቃ እነዛ መርከብ ላይ ያሉ የሚጫኑት ነገሮች ኮንቴነሮቹ ምናምን እያንዳንዱ ሰሌክቲቭሊ በከለር በአይነት በብዙ ነገር የተለያዩ ነገሮች ናቸው እዛ ውስጥ የሚጫሩት ነገሮች እና እንደገና ደግሞ መርከብን ልካሁን በአካል እንደዚህ አላየሁትም፣ ግን ምን ያህል ሂውጅ እንደሆነ ምን ያህል ብዙ ነገር እንደሚይዝ ያው ከፊልሞችም ከተለያዩ ነገሮች አይ ነበር እና እዛ ውስጥ ያሉ እያንዳንዱ እቃዎች እያንዳንዳቸው ነገሮች ከአንድ ሀገር ተነስተው ወደ ሌላ ሀገር ሲሄዱ በጣም ብዙ ጊዜያትን ይፈጃሉ። ብዙ እንግዲህ ተፈጥሯዊም ሊሆን ይችላል ሰው ሰራሽም ሊሆን ይችላል እክሎች አሉ። ስለዚህ እነዛን ነገሮች ግን ማድረስ የሚችለው ከዛ ከካፕቴን ጀምሮ እስከታች ካሉ የመርከቡ ሰራተኞች ጋር ነው። ብዙ ሰራተኞች ነው ሊኖሩት የሚችለው በዛ ሂደት ውስጥ በዛ ጠንካራ ነገር በዛ እንቅስቃሴ ውስጥ ከጫፍ እስከ ጫፍ ለመድረስ ብዙ ጊዜያትን በጣም በንቃት በመጠበቅ ከእንትን ጋር እንዳይገጭ መጥፎ ነገር የሆነ ክል ሜካኒካል ነገሩን እያንዳንዱ ዲቴይል ነገሩን ሁሉም ባለበት እንትን ውስጥ ሰርቶ ሲወጣ ነው ያ መርከብ እንቅስቃሴውን ቀጥ ብሎ ባሰበው መንገድ ሊሄድ የሚችል። ሀገርም እንደዛ ነች። ከላይ እስከ ታች ያለው አሮነ በመንግስት እንትን ውስጥ የተለያየ ፖዚሽን ውስጥ ያሉ ሰዎች ሊኖሩ ይችላሉ። ሶ ህዝብን ኦልሬዲ ይሄ መልካም አስተዳደር ማስፈን የሚቻለው ጥሩ የመንግስት ስራ ሲኖር የሚችለው ብዬ ማስበው በዛ ሂደቱ ሲሆን ከላይ ጀምሮ እስከ ታች ካሉ ሰራተኞች ጋር የተናበበ በጣም መልካም የሆነ በጣም ዴዲኬትድ የሆነ የሰዓት አጠቃቀምን ሳትሸራርፍ በታማኝነት እያንዳንዱ የሚያስቀምጣቸው ነገሮች አሉ። አሁን መልካም አስተዳደር ሲባል ተጠያቂነት፣ እኩልነት እያንዳንዱ ነገሮችን አስፍነ ስቴር ነው አገርም ያ መልካም አስተዳደር አለው ብዬ ማሰብ። ሶ መርከቦቹ ላይ የተቀመጡት ኮንቴነሮች ላይ እንደ አይከን እንደ ምልክት ያስቀምጥኳቸው የነዚህን እንትኖች ምልክቶች ነበሩ። ከጤና ጋር የተያዙ ነገሮች፣ ተፈጥሮን ከመጠበቅ፣ ከእኩልነት፣ ከተጠያቂነት፣ ከተለያዩ እና አንዳንዶቹ ደግሞ ምንም ሳይን የሌላቸው ቦክሶች አሉ። ቦክሶች ስል ኮንቴነሮች አሉ። እነዚያ ምንም ሳይን የሌላቸው ኮንቴነሮች ማለት ብዙ ደግሞ ያልተዳሰሱ፣ ያልታዩ፣ ያልተከፈቱ፣ እንትን ያልተባሉ ብዙ መጠበቅ ያለባቸው መዳስ ያለባቸው እንትኖች አሉ ብዬ አስባለሁ። እና ከዛ አንጻር ነው
በአንተ እይታ ስነ ጥበብ፣ የስዕል ጥበብ ማህበረሰባዊ ንቃትን ሊኖር የሚገባውን አስተሳሰብ በማሳወቅ በማጉላት ረገድ የሚኖረውን ሚና እንዴት አድርገህ ትገልጸዋለህ?
ይሄ ምንም በቃ የማይካድ ሀቅ ነው ብዬ ነው ማሰቡ። በተፈጥሮም ህግ ከልጅነት ጀምሮ አንድ ህፃን ከፊደል ከሁን ነገሮች ከምናምን በላይ በስዕል ነው አለ በከለሮች ነው ላይክ ፋንታሲው ደስታውን ሁሉ ነገር መግለጽ የሚችለው እና ያ ነው እንግዲህ በተፈጥሮ ሁላችንም የስዕልን ሀሳብ ሳናቀው ወይ ደግሞ ብዙም ሳንማረው እየተረዳ ነው እንመጣል። ምልክቶች፣ ቀለሞች፣ ስዕሎች እነዛ ነገሮች ናቸው። ከልጅነታችን ጀምሮ ፊደልን ሀን ሳናቅ ኤቢሲዲን ሳናቅ ስዕሎችን ነው መገንዘብ የቻለው ብዬ ነው አስበው። እና እነዛ ነገሮች እንዳልኩ ከብዙ ሺህ ቃላት አንድ ስዕል በደንብ ነገሮችን የመግለጽ ኃይል አለው። እንደገና ደግሞ ከዛም አልፎ አንዳንድ ነገሮች ላይ ለምሳሌ አርት ቴራፒ ሊሆን ይችላል። ላይክ አሁን በብዙ ዲስከሽን ውስጥ ብዙ አሁን ለምሳሌ አንድ ሰዓት የሚወስድ ብዙ ውይይቶች ሊካሄዱ ይችላሉ። እነዛን ውይይቶች ለምሳሌ በስዕል ወይ ደግሞ በምናምን ስለ አንድ ሀገር ሊሆን ይችላል፣ ስለ ተፈጥሮ ሊሆን ይችላል፣ ስለ ጾታዊ ጥቃት ሊሆን ይችላል። ብቻ ብዙ ኢሹዎች አሉ። እንደ ህዝብም እንደ ሀገርም ብዙ የምታነሳቸው ነገሮች አሉ። እነዛን ነገሮች ለመግለጽ ከብዙ ከምታባክናቸው ቃላቶች ስዕል በጣም ገላጭ ነው ብዬ አስባለሁ።
ሌላው ሳሙኤል፣ እየተሳተፍክባቸው ከሚገኙ ጉዳዮች መካከል አንዱ ህጻናትን ከህጻናትም ደግሞ ልዩ ድጋፍ የሚሹ ህጻናትን የስዕል ጥበብን ማስተማር ወይንም ደግሞ ለመማር በሚያደርጉት ጥረት ውስጥም ድጋፍን መስጠት ነው። ይህንን ስራ ለመጀመር ይህንን እንቅስቃሴ ውስጥ ተሳታፊ እንድትሆን የገፋፋ ያነሳሳህ ነገር ምንድን ነበረ?
ይሄኛው በአጋጣሚ ነው። አንዲት ጓደኛዬ ትሰራለች፣ ዲቦራ ፋውንዴሽን ይባላል። ፋውንዴሽኑ በልዩ ድጋፍ የሚያስተምራቸው የሚያግዛቸው ተማሪዎች አሉ። ያም ከዳውን ሲንድረም ጋር የሚኖሩ ህጻናትን ነው እና እንደ ቮለንቲር ነው አጋጣሚ እናስተያቸው የተወሰነ እንደዚህ አርት ቴራፒ አይነት ነገር እንሞክራለን። የተወሰኑ ካንቫሶች፣ ቀለሞች ገዝተንላቸው ልጆቹ የሆነ የተሰማቸውን ነገር እንዲሰሩ አርት ቲቸር የለንም የሚለው ነገር እንዲሁ ሀሳብ ስትነግረኝ ለመጎብኘት ሄድኩኝ። ሶ ሳያቸው ማቴሪያሉ አለ። ስለዚህ እነዚህ ልጆች የግድ ልክ ወይ እንደ ሰዓሊ ወይ እንደ አንድ ፕሮፌሽናል እንትን እንዲማሩ አይጠበቅም ወይ እንዲሰሩ አይጠበቅም። እስቲ ዝም ብዬ ስሜታቸው ምንድን ነው ብዬ ልክ ጠጋ ስል በጣም ደስተኛ ናቸው። በጣም ኃላፊነት ይሰማቸዋል። ያን ነገር መስራት ይችላል ሳየው ማለት ነው። ስለዚህ ለምን አላመቻችላቸውም? ለምን በቃ ይሄ ነገር እንደውም ደጋግሜ ነው የሄድኩበት። አንድ ቀን ሄድኩኝ። ከዛ በኋላ የእነሱም ደስታ የእነሱም መዳን ላይ መዳን ማለት በቃ መቻላቸውን ማወቅ ለእነሱ በጣም እኔ እንጃ ምን አይነት በእንትን ቃላት ያጥረኛል። አንዳንድ ጊዜ ሲሰሩ እየሰሩ ይሄ እንደዚህ ነው፣ እሺ እንደዚህ ታደርጋት እንዲህ ሲቀባ ስትለው እሺ አመሰግናለሁ ብሎ ይስምሃል ማለት እኔ እንጃ ከልቤ የተሰማኝ ስሜት ደስ ብሎት ማለት ያ ነገር ፖይንት አድርጎት በቃ ነክቶታል። እሱ እንደሚችል አውቆት ይህች እንደዚህ ስትቀባት እንዲህ ይመጣላት ልክ ሲሰራው ያ ነገር መሆኑን ሲያቅ ደስተኛ ነው። በጣም ኤክሳይትድ ናቸው ልጆቹ። እና የተወሰነ ታይም እያጠረኝ እንጂ ቀን በቀን በቃ ከነሱ ጋር መዋል ራሱ መዳን።
ከስዕል ጥበብ ባለሙያው ሳሙኤል ኃይሉ ጋር ያደረግነው ቆይታ ዘለግ ያለ ክፍል በዌብሳይታችን ላይ ይቀመጣል። በዚያ እንድትከታተሉት ይጋበዝን። ወደ ቀጣዩ መሰናዶ ስንሻገር ልጄስ የጠፋ ልጁን ለመፈለግ የወጣ ብልህ አርሶ አደር የሚገጥመውን ፈተና የሚቃኝ ተከታታይ የቴሌቪዥን ድራማ ነው። ለእይታ ከቀረበበት አፍታ ጀምሮ የብዙሃንን ቀልብ ለመሳብ የቻለው ድራማ በቅርቡ በካሜሮን ደዋላ በተካሄደው የፓን አፍሪካን የቲቪ ሲሪየስ ውድድር ላይ በሁለት ዘርፎች አሸናፊ ሆኗል። በዚህ ኪናዊ ስራ ትኩረትና ተያያዥ ጉዳዮች ላይ ሀሳባቸውን ያጋሩን ዘንድ ኤደን ገረመው በልጄስ ተከታታይ ድራማ ውስጥ የተሳተፉ ሁለት ባለሙያዎችን ጋብዛለች። የፊልሙ ጸሐፊና ዋና አዘጋጅ ሰማኝ ጌታ አይችልሁም እንዲሁም የስነ ምስል ሲኒማቶግራፊ ባለሙያ ጋድ ክፍሎም ናቸው እንግዶቻችን። ሰማኝ ጌታ ድራማው አሸናፊ ስለሆነባቸው ዘርፎችና ስለ ድራማው ይዘት ቀድሞ ይነግረናል።
ልጄ ጠፍቶብኝ ለማመልከት ነበር የመጣው። መላኩ ገዛኝ 17 ዓመቱ ነው።
ልጄስ አንድ ልጁ የጠፋበት ያልተማረ ነገር ግን ብልህ ገበሬ ድባብ ወደምትባል የተለየች ከተማ ሄዶ ልጁን ለመፈለግ የሚያደርገውን ሂደት የሚያሳይ ታሪክ ነው። በ2024 ደዋላ ፓን አፍሪካን ፊልም ፌስቲቫል ካሜሮን በተካሄደው ውድድር ላይ ልጄስ በሁለት ዘርፎች አሸንፏል። አንደኛው በምርጥ ምስል ነው። አንደኛው ደግሞ በምርጥ ሴት ዲኮር ነው። ሴት ዲኮር በአማርኛ እንዴት እንደምለው አላውቅም፣ ግን ሴት ዲኮር አሸንፏል። ፊልሙ መጀመሪያ ሲጻፍ ዋነኛው መስራት የፈለግነው ነገር ባውንደሪን ፑሽ የሚያደርግ ስራ ነበር መስራት የፈለግነው እና በታሪክም አንጻር ሊሆን ይችላል፣ በሲኒማቶግራፊም አንጻር ሊሆን ይችላል፣ ወይንም ደግሞ ከፕሮዳክሽንም አንጻር የሆኑ ነገሮችን የበጀት ሊሚት አለ ኢትዮጵያ ውስጥ፣ ግን በጀት ሊሚቱን ገፍቶ የሚሄድ ሰዎች ኢንስፓየር የሚያደርግ ስራ ነበረ መስራት የፈለግነው። በጊዜው ባለን ስኪል፣ ባለን በጀት፣ ባለን ጊዜ የተቻለንን ሁሉ ነገራችንን ሰጠን የምንሰራው ስራ ለማድረግ ነበረ። እግዚአብሔር ይመስገን እንግዲህ ተሳክቶልናል፣ ሰውም ወዶታል፣ ደስ ብሎናል።
ወደ ጋድ ልምጣ። ጋድ እንግዲህ ፊልሙ ከተመረጠባቸው ወይም ደግሞ የተሸለመበት ነገር የምስል ጥራት፣ ብርሃን አጠቃቀም፣ አጠቃላይ የሲኒማቶግራፊ የምንለው ሀሳብ ነው እና አንተ እንደ ባለሙያ ከዚህ ቀደም ምን አይነት ልምድ ነበረ? እንዲሁም ደግሞ ተጽፎ የመጣልህን ሀሳብ ጎልቶ እንዲወጣ ምን ተጠቀምክ? ለየት ያደርገኛል የምትለው ነገር ምንድን ነው?
እዚህ ስራ ላይ ለየት ያደርገዋል ብዬ የማስበው ነገር ምንድን ነው? ሞር ሲኒማቶግራፊው ላይ ሳይሆን ሰው እንዲያ የፈለግነው ነገር ቢኖር ስቶሪውን ነበረ እና ያን ስቶሪ ደግሞ የተለያየ አንግሎች በመጠቀም የተለያየ ሌንስ በመጠቀም እና ናቹራል የሆነ ላይትን በመጠቀም ያን ስቶሪ ወይም ደግሞ አክተራችን የሚያወጣውን ዲያሎግ ምንም ነገር ዲስትራክት ሳያደርገው ስቶሪውን ለኦዲየንስ ማስተላለፍ ነው። አይ ቲንክ እዚህ ላይ ተሳክቶልኛል፣ ለዚህም ሽልማት አብቅቶኛል ብዬ ማስበው ነገር እሱ ነው። ኦዲየንስ ሳይረበሽ ስቶሪውን እንዲያየው ማድረግ ችለናል።
ሀሳብን ወደ ምስል መቀየር በጣም ከባድ ነገር ነው። ምክንያቱም በሰዎች በምስል ሲያዩ ሀሳባቸው ከጉዳዩ ይልቅ ምስሉ ላይ ያተኩራል። ግን አንተ በተለየን መልኩ ሀሳቡ ላይ እንዲያተኩሩ አድርጌ ነው የሰራሁት ነው ያልከው እና እሱን ነገር አድንቄያለሁ። ከዚህ ቀደም የሰራሃቸው ስራዎች ነበሩ ወይ ወይስ ይሄ የመጀመሪያ ስራ ነው? እስኪ ጥቂት ነገር በለኝ።
ከዚህ በፊት ከሰማይ ጌታ ጋር ነው አንድ ሊያ የሚባል ቲቪ ሴሪስ ነው። እሱም 10 ኢፕሶድ ኤክስፔሪንስ ነበረኝ። ያኛው ለዚህ ስራም ምን ያህል ዳይሬክተሩን በምን አይነት መንገድ መረዳት እችላለሁ ምናምን የሚለውን ነገር ጥሩ ኤክስፔሪንስ ነበረኝ። እኔ ለዛ ሲኒማቶግራፊ ነገሩንም በደንብ እዚኛው ላይ ከአክተሮች ጋር ኮሚኒኬት ማድረግ ከእኔ ታች ያለውን ክሩ ደግሞ ሊድ ለማድረግ ምናምን ያልኩሽ ሊያ የሚባለው 10 ኢፕሶድ ሙቪ በደንብ ረድቶኛል። እና ግን ያኛው ሙቪ በጣም ዲፈረንት ነው ከዚህ ጋር ሞር፣ ያኛው ላይት አጠቃቀም በጣም የተለየ ነው። እና እዚኛው ላይ ሌላ አይነት ስታይል ነው እንዳልኩሽ ይዘን መምጣት የፈለግ ነው። እና እሱ ነገር ረድቶኛል። እና ያ ኤክስፔሪንስ ነው ለዚህኛውም ጥሩ እንዲሆን ያደረገው ማለት ነው።
ሰማኝ ጌታ፣ ወደ አንተ ልመለስ። ስለ ሀሳቡ በእርግጥ ድንበር መሻገር ነው፣ ነገሮችን መግፋት ነው ብለሃል። ግን አንተም እነዛን ነገሮች ደፍረ ስትነካ ያየሃቸው ህጸጾች ነበሩ ወይ?
መካሪ ስራዎች አይደለም ብዙ ጊዜ ብሰራው። እኔ ቅድምም እንዳልኩሽ ያለሁበት ቦታ ያለኝ ያለሁበት እድሜ ኤክስፔሪንስ ለመምከር በጣም ገና ነኝ እና አይ ቲንክ እኔ የምሰራቸው ስራዎች መታዘባዊ አይነት ነገሮች ናቸው እና ከሌላ ፐርስፔክቲቭ ከሌላ አንግል የሚያዩ ከሌላ እይታ መነጽር ከሌላ መነጽር አይነት የሚያሳዩሽ ነገሮች ናቸው እና የምሰራቸውም ስራዎች እዚህኛውም ስራ ላይም እንደዚህም አለ የሚለውን ነገር ለማሳየት ነው ፒውርሊ።
እስቲ አንተ እስከዚህ ቀደም የሰራሃቸው ስራዎች ምንድን ናቸው? በተለይ ህዝብ ጋር ደርሰዋል፣ ታይተዋል፣ ወይም ደግሞ እኔም ተምሬባቸዋለሁ የምትላቸው ስራዎች ምንድን ናቸው?
እኔ የተማርኩት መካኒካል ኢንጂነሪንግ ነው። አየር መንገድ ደግሞ 2 ዓመት እንደ ኤርክራፍት ኢንጂነርነት ሆኜ ሰርቻለሁ። እዛ በኋላ ደግሞ ጉዞ ፊልምስ የሚል ወጥቼ ከአየር መንገድ የራሴን ፕሮዳክሽን ካምፓኒ ከከፈትኩ በኋላ ብዙ አብዛኞቹ የምንሰራቸው ነገሮች ዶክመንተሪዎች፣ ኮርፖሬት ቪዲዮዎች እንዳሉ ሆነው ግን ራሳችን ከጋድ ጋር ወደ 8 ዓመት ሆነን ከልጅነት ጀምሮ እስከ አሁን ድረስ እንግዲህ ወደ 8 ዓመት ወ 19 ከ20 ዓመት ጀምሮ ነው አብረን መስራት የጀመርነው እና አብዛኞቹ ስራዎቻችን ኤክስፐሪመንት ናቸው። ሰው ህዝብ ጋር የሚወጡ ባይሆንም ራሳችን የሆነ ነገራችን የምናዳብርበት የሆኑ ነገሮች የምንሞክርበት ብዙ ስራዎች አሉን። በጣም አሁን የምናፍርባቸው ለሰው የማንሳያቸው የማንናገራቸው አሉን። ግን እንደ ስራ እንደ ቀደመ ስራ ከዚህ በፊት ያለን ከረጅም ጊዜ በፊት አንድ ብራዘር ሲስተር ሊሚት ሲትኮም ሰርተን ነበር። ያኔ ጋር ፕሮዳክሽን አሲስታንት ነበረ እና አሁን ከዛ በኋላ ደግሞ ሊያ ላይ አብረን ሰርተናል። ሊያ ላይ ደግሞ ሁለታችንም ሲኒማቶግራፈር ነበርን። ከዛ ሊያ ላይ በደንብ እኔም እሱም የሆነ ነገራችንን ካሳደግን በኋላ ደግሞ አሁን ደግሞ ልጄስ ላይ ደግሞ ኮላቦሬት አድርገን ሰርተናል። ከሱም በላይ ጉዞ ፊልም ውስጥ አብረውን ረጅም ጊዜ እንደዚሁ በልጅነት እውቀት አብረውን እየሰሩ ያሉ ኤዲተራችን ቢኒያም፣ ፕሮዳክሽን ማናጀራችን ነቃቸው ሲሆን ሄደን አብረውን የሚሰሩ ፕሮዎቻችን ናቸው። እንደዚሁ ነው ሁሌ የምንሰራው። አንድ ነገር ሰርተን ኔክስት ስራችን ደግሞ የተሻለ እንዲሆኑ እነዚህ ናቸው የኛ ፕሮፋይል።
ፓን አፍሪካን ዳውላ ሽልማት ወይም አዋርድን ማግኘታችሁ ለእናንተም ሆነ ለኢንዱስትሪው ምን ማለት ነው?
ይህን አዋርድ ማግኘታችን በሁለት ዘርፍ የኛ ቴሌቪዥን ሲሪየስ ወይም የኛ ቴሌቪዥን ድራማ ማሸነፉ ለእኛ ለልጄ ስክሮች ብቻ ሳይሆን ኢንዱስትሪው ላይ እየሰሩ ላሉ ፊልም ሰሪዎች፣ እየገቡ ላሉ ጀማሪ ፊልም ሰሪዎች በጣም አይ ቲንክ ትልቅ መነሳሳትን የሚፈጥር በጣም ኢንስፓየር የሚያደርጋቸው ውጤት ነው። ሁሉም የልጄስ ክሩ አባላት ረጅም ጊዜ ከዓመት በላይ የፈጁበት የለፉበት ስራ ይህንን አይነት ውጤት ማምጣቱ የሚቀጥሉት ስራቸው ላይ እንዲለፉ የባሰ ያሉት ቻሌንጆች እናውቃቸዋለን። እነሱን ቻሌንጆች የባሰ እንዲያሸንፉ በጣም ኃይል የሚሆናቸው ነው። ከዛም በላይ ደግሞ ጋር ደግሞ በሲኒማቶግራፊ አፍሪካ ውስጥ ሪኮግናይዝ መደረጉ በጣም ትልቅ ኢንስፓይሬሽን ነው እና እሱም ደግሞ የተሰማ ነገር
ያው ይሄን ሽልማት ወደኛ መምጣቱ በጣም ደስ የሚያስብል ነገር ነው። ለእኔም ብቻም ሳይሆን ለሙሉ ድርጅት ላይ ለተሳተፈው ሰው እና ሌላ ማለት የምፈልገው ነገር ለኢትዮጵያ ውስጥ ላለ ወጣቶች ሲኒማቶግራፈር መሆን የሚፈልጉ ፊልምሜከር መሆን በአጠቃላይ ለሚፈልጉ ሰዎች እንዳለ ይሄ ሪኮግኒሽን በጣም አስፈላጊና አበረታች ነው ብዬ አስባለሁ።
ቀጣይ ነገሮች፣ ወደፊት ሀሳቦቻችሁና እቅዶቻችሁ፣ ግቦቻችሁ ምንድን ናቸው?
ልጄስ በሚቀጥለው የፈረንጆች ዓመት በ2025 ቃና ቴሌቪዥን ላይ ሙሉ ይተላለፋል። 5 ክፍሉ በነፃ ዩቲዩብ ላይ ተላልፎ ነበረ። ሰዎች ኢንዱስትሪው ላይ ያሉ ሰዎች፣ ተመልካቾች በጣም ወደውት ነበር። አሁን ቃና ላይ ስለሚታይ እሱን ጠብቁ፣ ይሁት በጣም ነው የምትወዱት። ሌላኛው ነገር ደግሞ እንደ ፕሮዳክሽን ደግሞ እንደ ጉዞ ፊልምስ ደግሞ የምንሰራቸው አዳዲስ ስራዎች ይኖራሉ። የመጀመሪያ ፊቸር ፊልማችንን ለመስራት ዝግጅት ላይ ነን። እሱን እየሰራን ነው። እንዲሁም በተለያዩ ፕላናችን ኢትዮጵያ ውስጥ ያለ ትልቁ ኮንተንት ፊልም እና የቴሌቪዥን ኮንተንት እንዲሁም ሪያሊቲ ሾው ኮንተንቶችን የምንሰራ ድርጅት መሆን ነው እና እሱን ቅድም እንዳልኩሽ ግን ባውንደሪን ውሽ የሚያደርጉ ኮንተንቶች በደንብ ጥሩ ሁኔታ የተሰሩ የተዘጋጀንባቸው ኮንተንቶች እንዲሆኑ ነው የምንፈልገው። እነሱ ላይ ነው እየሰራን ያለ ነው።
እንደ ጉዞ ፊልምስ የረሳው ነገር ይመስለኝ። እንደ ያ ሰማይ ጌታ እንዳለው ነው፣ እንደ ጉዞ ፊልምስ ያሉት ፕላኖች ያ እንዳለው ነው። እንደ እኔ ደግሞ በተለይ ከዚህ ሪኮግኒሽን በኋላም ከልጅስ የተሻለ ስራን ለመስራት ነው። እኔም ጉዞ ፊልምስ ውስጥ ያለ ሙሉ ቲምም ከልጅስ የተሻለ ስራን ይዞ መምጣት ነው አላማ።
ዲስ ፊልም ዳይሬክተር እና ኤግዚኪዩቲቭ ፕሮዲውሰር እንዲሁም ደግሞ ጸሐፊ ሰማይን ጌታ አይችልሁም እንዲሁም ደግሞ የሲኒማቶግራፈር ጋድ ክፍሎም ስለነበረን ቆይታ በጣም ነው የማመሰግነው።
እኛም እናመሰግናለን።
ጋቢና ቪኦኤ ይቀጥላል ከአሜሪካ ድምፅ። በመቀጠል ደግሞ ሌላ ዘገባ እናቀርብላችኋለን። በኢትዮጵያ ይስተዋላሉ የሚባሉ የመብት ጥሰቶችን የሚዳስስ በቂ ምግብና ውሃን የማግኘት መብት የሚያስተምርና ሴቶች በሕይወት መኖር መብት እንዳላቸው የሚያስታውስ ተውኔት የፎቶግራፍ አውደ ርዕይና ስዕል አውደ ርዕይ ከሰሞኑ አዲስ አበባ ላይ ቀርቧል። ይህንን የተከታተለው ኬኔዲ አባተ ቀጣዩን ዘገባ ልኮልናል።
በየዓመቱ ታህሳስ 1 የሚከበረውን ዓለም አቀፉን የሰብአዊ መብቶች ቀን መነሻ በማድረግ የኢትዮጵያ ሰብአዊ መብቶች ኮሚሽን የሚያዘጋጀው በሰብአዊ መብቶች ዙሪያ ግንዛቤን የመፍጠር ዓላማ ያለው ዓመታዊው የሰብአዊ መብቶች ፊልም ፌስቲቫል ባለፈው ሳምንት ታህሳስ 4 ቀን በአዲስ አበባ ተከፍቷል። ዘንድሮ ለአራተኛ ጊዜ የተዘጋጀው ይህ ፌስቲቫል ትኩረት የሚሹና ማህበረሰቡ ተወያይቶባቸው መፍትሄ እንዲፈልግላቸው በሚመረጡ ወቅታዊ የሰብአዊ መብቶች ጉዳዮች ላይ ተንተርሶ እንደሚዘጋጅ የገለጹት የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ኢትዮጵያ ካለችበት አሁናዊ ሁኔታ ጋር በተገናኘ የዘንድሮ ፌስቲቫል በሕይወት የመኖር መብት ላይ ዋና ትኩረቱን እንዳደረገ በመክፈቻው ዕለት ለአሜሪካ ድምፅ በሰጡት ቃለ ምልልስ አብራርተዋል።
ያው በአገራችን በተለያዩ አካባቢዎች ያለው ግጭት በሕይወት የመኖር መብትን አሁንም ትኩረት የሚሻ ጉዳይ ስለሆነ የዚህም ዓመት አንዱ ርዕስ በሕይወት የመኖር መብት ላይ ነው። በተለይ ደግሞ የሴቶችን በሕይወት የመኖር መብትን መሰረት አድርጎ የተዘጋጀ ነው። ሁለተኛው ደግሞ በተለይ የማህበራዊና ኢኮኖሚያዊ መብቶች ላይ የሚያጠነጥነው ውሃ፣ የውሃ መብት በተመለከተ እና በቂ ምግብና በቂ ውሃን በተመለከተ እሱ ላይ ያጠነጠኑ የፎቶግራፍ ውድድሮችን አድርገናል።
አራተኛው የሰብአዊ መብቶች ፊልም ፌስቲቫል በተለይ በሴቶች ልዩ ልዩ መብቶች ላይ ትኩረት ያደረጉ ሶስት ተውኔትና ፊልሞችን፣ የፎቶግራፍ የስዕልና የአጫጭር ጽሑፍ ስራዎች ውድድርና አውደ ርዕዮችን አካቶ ነው እየተካሄደ ያለው። በአዲስ አበባ ዩኒቨርሲቲ ያሬድ ሙዚቃ ትምህርት ቤት ፌስቲቫሉ በተጀመረበት ዕለትም ተመለሽ በተባለ ርዕስ የተዘጋጀ ተውኔት ለታዳሚያን ቀርቧል። የተውኔቱ ደራሲ የሆነችው የኢሰመኮ የሕግና ፖሊሲ ስራ ክፍል ዳይሬክተር ታሪኳ ጌታቸው ተውኔቱ በአሁኑ ወቅት በኢትዮጵያ ጎልተው የሚስተዋሉ የመብት ጥሰቶች ላይ የሚያተኩር እንደሆነ ታብራራለች።
ተመለሽ የሚለው አጭር ተውኔት መነሻ ሀሳቡ በዙሪያችን ያሉ ወቅታዊ የሀገራችን ሁኔታዎች ናቸው። በአንድ በኩል በሚሰሩት የልማት ስራዎች ሳቢያ የሚፈርሱ ሰፈሮች ከሚደርሰው ቀጥታ የኢኮኖሚያዊና የመኖሪያ ቤት እጦት በተጨማሪ የሚያደርሰውን ማህበራዊና የማህበራዊ ትስስር ሁነቶችን የማፍረስ የሚያደርሰው እነዛ ላይ የሚያደርሰው አሉታዊ ተጽዕኖ በአንድ በኩል እሱ ነው። ሁለተኛው እነዚህ አራት ገጸ ባህሪያት ሴቶች አንድ ከሰባት ዓመት በፊት የተከሰተን ሁኔታ ያስታውሳሉ። ይኸውም በአንድ ጎረቤታቸው ላይ የደረሰ በጎረቤት ልጆች መካከል የደረሰ የጾታዊ ጥቃት ነው እና ብዙ ጊዜ ስለ ጾታዊ ጥቃት ስናስብ ስለ ቀጥታ ተጎጂዎች ነው የምናስበው። ሆኖም ቤተሰቦችንም የማቃቃ ዙሪያው ሰፈር ውስጥ የሚታዘበውም ሰው አንዳንድ ጊዜ በንግግር ሊሆን ይችላል ወይ በድርጊት ሊሆን ይችላል የሚያደርሱትን ጉዳቶች፣ ባልታሰቡ ነገሮች፣ እነዚህ ሁሉ ነው።
እኔ ምንም ብታንስ ውዬ
የፍትህ ጥያቄ ሌላው የተውኔቱ ይዘት ሲሆን በኢትዮጵያ ይካሄዳል የተባለው የሽግግር ፍትህ ተጎጂዎችን ማዕከል ማድረግ እንዳለበት የሚያስገነዝብ መሆኑንም ደራሲዋ አስረድታለች። የፌስቲቫሉ አካል የሆነው የፎቶግራፍ አውደርይ በቂ ምግብና በቂ ውሃ የማግኘት መብት ላይ ያተኮረ ነው። ለእይታ ከቀረቡ 96 ፎቶግራፎች ውስጥ የተመረጡ 3 ፎቶግራፎችን ያነሱ ተወዳዳሪዎች ተሸልመዋል። ያልተሰሙ ድምጾች የሚል ርዕስ በሰጠው ፎቶግራፍ የተሸለመው በረከት ፈለቀ ስለ ፎቶው እንዲያስረዳል።
ያልተሰሙ ድምጾች ያልኩበት ምክንያት ልጆች ስፔሻሊ ደግሞ ህጻናት በየአካባቢው ባለው ኮንፍሊክት ምክንያት ወደ ከተማ ያለው የፍልሰት መጠን ከፍተኛ እየሆነ በመምጣቱ ጉዳይ መሰረታዊ የሆነ የሰዋይ መብት እጦት ልጆች ላይ በጣም እየደረሰ ይገኛል። ከነዚህም ውስጥ አንዱ ደግሞ ትልቁና ዋነኛው ምክንያት አንገብጋቢ የሆነ የምግብ አቅርቦት ነው።
በሴቶች ህይወት ላይ በማተኮር በህይወት የመኖር መብትን የሚተርኩ ስዕሎችና አጫጭር ስነ ጽሁፎችም የፌስቲቫሉ አካል ሲሆኑ በስነ ጽሁፍ ዘርፍ ያሸነፉ ጸሐፍት ተሸልመዋል። እስካሁን የተካሄዱ የሰብአዊ መብቶች ፊልም ፌስቲቫሎች ስለ ሰብአዊ መብት ግንዛቤ ከመፍጠር አንጻር የኪነ ጥበቡ ዘርፍ ጉልህ ሚና እንደሚጫወት ያሳዩ ስለመሆናቸው የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰል አብራርተዋል።
የኪነ ጥበብና የስነ ጥበብ ስራዎች በጣም ጥሩ ሜተድ ስለሆኑ እነሱን ተጠቅመን ውይይቶች እንዲደረጉ እናደርግበት ነው። ይሄንን እንግዲህ ትልቁ ውጤት ሰብአዊ መብትን ማስፋፋት ችለናል። እንዲወያዩ ማህበረሰቡ እንዲወያይ አድርጓል። በተለይ ደግሞ በተለሳለሰ ሁኔታ ሪፖርቶችን ብቻ በማየት ሳይሆን በሚያወያዩ የኪነ ጥበብ ስራዎች ትምህርቱን ማስተላለፍ ችለናል።
ለአንድ ወር ያህል የሚቆየው አራተኛው የሰብአዊ መብቶች ፊልም ፌስቲቫል ከአዲስ አበባ በተጨማሪ በ8 የክልል ከተሞች ተደራሽ እንደሚሆን ኮሚሽኑ አስታውቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን አመሰግናለሁ። አድማጮቻችንና ተመልካቾቻችን የምሽት መሰናዷችን እየተጠናቀቀ ነው የምንሰነባበተው። ድምፃዊት ሙኒት መስፍን እዚህ ቪኦኤ ስቱዲዮ ተገኝታ ባቀነቀነችው ታየኝ የተሰኘ ሙዚቃ ነው። ሙዚቃው ብሩህ ዘመንና መልካም ነገን የሚመኝ ነው። ከእኛም ምኞት ጋር ተገጣጥሟል። መልካም ምሽት ይሁንላችሁ። መልካም ሳምንት ይሁንላችሁ።
Let's see the man move.